ዓመታት የዝችን ዓለም ጣዕም በእውነት ናቁ። ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያትም መራራ ሞትን ታገሱ።
ሊቀ ሰማዕታት ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ አባቱ ዞሮንቶስ አንስታሲዮስ ይባላል። ከቀጰዶቅያ ሀገር ሲሆን እናቱ ደግሞ ቴዎብስታ ከፍልስጤም ሀገር ናት። በታናሽ አሲያ ለዳ በመትባል ሀገር ጥር 2 ቀን 277 ዓመተ ምህረት ተወለደ። አባቱ አገረ ገዢ ነበር። ቅዱስ ጊዮርጊስ ገና የ10 ዓመት ልጅ ሳለ አባቱ ዞሮንቶስ በሞት ተለየው። በአባቱ ምትክ የተሾመው አገረ ገዢ ከእናቱ አስፈቅዶ ወስዶ የወታደሮች አለቃ አድርጎ ሾመው። በኃያልነቱ በህዝቡ ዘንድ ተፈሪነትና ተወዳጅነት ነበረው። ቅዱስ ጊዮርጊስ 20 ዓመት እስኪሞላው ድረስ የቅዱሳት መጻሕፍትን ምስጢር አደላድሎ እየተማረ አደገ። 20 ዓመት ሲሞላው የአባቱን ሹመት ሊቀበል ወደ ንጉሥ ዱዲያኖስ ዘንድ ሄደ። በዚህን ጊዜ ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው ተመለከተ። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ የነበረውን ገንዘብ ሁሉ ለድሆችና ለምስኪኖች ሰጠ። ባሮቹንም ነጻ አወጣቸው። ንጉሡ ፊት ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም መሰከረ። ሐዋርያው ፖሊካርፐስ እኛስ የተሻለውን በክፉ አንለውጥም፣ ነገር ግን ክፉውን በመልካም እንለውጣለን እንዳለ የእነ ዱዲያኖስን ልብ ወደ ክርስትና ሊለውጥ ተነሳ። ከዚህ በኋላ ምድራዊውን ስልጣን ንቆ ሰማያዊውን ክብር የምታሰጠውን ተጋድሎ በቤሩት ጀመረ። የቤሩት ሰዎች ሴቶች ልጆቻቸውን ስሙ ደራጎን ለሚባል መንፈሰ ሰይጣን ላደረበት ዘንዶ የሚገብሩ ነበሩ። ከዕለታት አንድ ቀን ተርግኖስ የተባለ ቅዱስ ጊዮርጊስ በጫካዎች ሁሉ ሲዘዋወር የአገረ ገዢውን ልጅ ከግንድ ጋር ታስራ ለዘንዶ ምግብ ልትሆን ተሰጥታ አገኛትና ዘንዶውን ገድሎ ቤሩታዊቷን አዳናት። በዚህም የቤሩትን ሰዎች የእግዚአብሔር ተከታይ እንዲሆኑ አደረጋቸው። ያመኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ። የማርቆስ ወንጌል ምዕራፍ 16 ከቁጥር 17። እነርሱም ነቢየ እግዚአብሔር ቅዱስ ኢሳይያስ በምዕራፍ 56 ቁጥር 5 ላይ በቤቴልና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ እንዳለ በስሙ ቤተ ክርስቲያን አነጹ። ቅዱስ ጊዮርጊስ ኃያል ሰማዕት መክበበ ሰማዕታት ወይም የሰማዕታት አለቃ ይባላል። ሰማዕት ማለት ምስክር ማለት ነው። ይህንም ስም ሊያገኝ የቻለው ከተጋድሎው የተነሳ ነው። በዘመኑ ዱዲያኖስ የሚባል አረማዊ ከእርሱም ጋር ጣዖት የሚያመልኩ ምእመናንን የሚያስጨንቁ 70 ነገሥታትና ብዙ ወታደሮች ነበሯቸው። ቅዱስ ጊዮርጊስ ግን ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊቀጣ የሚችለውን ፍሩ በሚለው በማቴዎስ ወንጌል ምዕራፍ 10 ከቁጥር 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው ቃል ጸንቶ ተገኘ። ነገሥታቱ አልሆነላቸውም እንጂ በስልጣን በተለያየ ጥቅማ ጥቅም አባብለው ለጣዖት ሊያሰግዱት ሞክረው ነበር። ነገር ግን ቅዱስ ጊዮርጊስ በመደጋገም አምላክ እግዚአብሔር ብቻ ነው ብሎ ማስተማሩን ቀጠለ። በዚህም ብዙ ጭፍሮችን ወደ ክርስትና እምነት መለሰ። አላውያን ነገሥታትም መከራ ጸኑበት። በሞት እንዲቀጣም ወስነው ብዙ ጊዜ እጅግ እያሰቃዩ ለሞት አሳልፈው ቢሰጡት ቅዱስ ጊዮርጊስ ግን ሳያፍር ሳይፈራ ምስክርነቱን ቀጠለ። በሚገርም ሁኔታ በቤተ መንግስት ውስጥ የነበረችውን ንግስቲቱን በቃለ እግዚአብሔር ማርኮ በሰማዕትነት እንድታርፍና የመንግስተ ሰማይ ወራሽ እንድትሆነ ማድረግ ቻለ። ቅዱስ ጊዮርጊስ 3 ጊዜ ሞቶ 3 ጊዜ እግዚአብሔር አስነስቶታል። በመጨረሻ 7 የክብር አክሊል ከሰማይ ወርዶለት ተጋድሎውን ፈጽሞ ሚያዝያ 23 ቀን በ303 ዓመተ ምህረት በክብር አርፏል። ይህም 7ቱ አክሊል የ7ቱ ዓመታት ተጋድሎውን የሚያመለክትና በእብራውያን ዘንድ 7 ቁጥር የፍጹምነት ምልክት ስለሆነ የገድሉንና የክብሩን ፍጹምነት ያመለክታል። ቅዱስ ጊዮርጊስ በኢትዮጵያ። እግዚአብሔር አምላክ የሰው ልጆች ሁሉ በቅዱሳን ቃል ኪዳን እንዲጠቀሙ ከቅዱሳኑ ጋር ቃል ኪዳን ገብቶላቸዋል። በዚህም ከመረጡት ጋር ቃል ኪዳንን አደረገ። መዝሙር 88 ቁጥር 3 ሲል ገልጾታል። በመሆኑም አገራችን ኢትዮጵያ የቅዱሳንን ፈለግ ስለምትከተል እግዚአብሔር ያከበራቸውን ቅዱሳንን በስማቸው ቤተክርስቲያን በመስራት በጠበል ቦታ በክርስትና ስም በብዙ መልኩ ስታስባቸው ኖራለች፣ ወደፊትም ትኖራለች። በዚህም በቅዱሳኑ ረድኤት ተጠበቃለች። የቅዱስ ጊዮርጊስ ጽላት ወደ ሀገራችን ኢትዮጵያ የገባው በ13ኛው መቶ ክፍለ ዘመን በአጼ አምደ ጽዮን ዘመነ መንግስት ከሶሪያ ደብረ ይድራስ ከሚባል ገዳም አባ ልዑለ ቃል በተባሉ መነኩሴ መሆኑን ክብረ ነገስት የተባለው መጽሐፍ ይናገራል። የታሪክ ድርሳናት እንደሚያመለክቱት ጥንት እነ አጼ አምደ ጽዮን እነ ዘርዓ ያዕቆብን የመሳሰሉ ነገስታት ሀገር ለማስከበር በሚንቀሳቀሱበት ወቅት የቅዱስ ጊዮርጊስን ጽላት ይዘው ይጓዙ ነበር። ሀገሬውም ታቦትም በራሱ ቃጭልም በጥርሱ ይላል። በቅርብ ጊዜ እንኳን ስንመለከት ዳግማዊው አጼ ምኒልክ ወደ አድዋ ጦርነት ሲዘምቱ የቅዱስ ጊዮርጊስን ጽላት ከአራዳ ገነተ ጽጌ ቤተክርስቲያን በካህናት አስይዘው ነበር ወደ ጦርነት የዘመቱት። ጦርነቱም እንደተጀመረ የቅዱስ ጊዮርጊስ እርዳታ ፈጣን ነበር። ጣሊያኖች ራሳቸው አንድ በፈረስ የተቀመጠ ጀግና ሰው ሰራዊታችንን ፈጀው በማለት ቅዱስ ጊዮርጊስ ለሀገራችን ጠባቂ መሆኑን ተናግረዋል። ከዚህም የተነሳ የቅዱስ ጊዮርጊስ ተራዳኢነቱ፣ ፈጥኖ ደራሽነቱ በዓሉ በሚከበርበትና ስሙ በሚጠራበት ሁሉ ዘወትርን በሀገራችን ኢትዮጵያ ይወሳል።
ሰማዕታት የዝችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ።
ቅዱስ ጊዮርጊስ በእንግሊዝ ሀገር። ቅዱስ ጊዮርጊስ በእንግሊዝ ሀገር የእንግሊዝ መንግስት ጠባቂ በሚል ስም ይጠራል። በ8ኛው መቶ ክፍለ ዘመን በጣም ታዋቂ እንደነበረም እንግሊዞች ያምናሉ። በ1061 ዓመተ ምህረት ገድሉን ወደ አንግሎሳክሰን ቋንቋ ተተርጉሞ በስሙም ቤተክርስቲያን ተሰራ። በዓሉም ከንዑሳን በዓላት ጋር እንዲቆጠር ሆነ። በተለይ 3ኛው ኤድዋርድ በነገሰ ጊዜ መደቡ ነጭ ሆኖ ቀይ መስቀል ያለበት ባንዲራ የተጋዳዩ የቅዱስ ጊዮርጊስ ባንዲራ ሆነ። ይህም ለምድር ጦርና ለባህር ኃይል መለያ እንዲሆን ተሰጠ። እንዲሁም በዓሉም ከአበይት በዓላት መካከል እንዲቆጠር ተወሰነ። ዛሬም ቢሆን በእንግሊዝ ቤተክርስቲያን የዘወትር የጸሎት መጽሐፍ ላይ የሚገኘው የበዓላት ቀን መጠሪያቸው ሚያዝያ 23 ቀን የቅዱስ ጊዮርጊስ እረፍት መታሰቢያ መሆኑን ያመለክታል። እነርሱም ዕለቱን ያከብራሉ። የቅዱስ ጊዮርጊስ ረድኤት በረከት ይደርብን፣ አሜን። Yeah.